አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ቃልም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የአይን ማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 9 እናስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በእናት ላይ ሞግዚት ከዘለዳው ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ልቆ የጠላን የሚያፈቅር እንደ ፍቅር ድንፈፍ ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ ያገኘውን ጠልቶ ካጠገቧ ኑሮ ይናውዛል አይኑ ያያል ተንሸዋሮ። ይመጣልና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳያይ ታሪክን ሳይሰማ ሁኔታን ሳያጤን ዳግም እንደገና ይላል እኔን እኔን። ያፈቀሩት ሲገድል እንዳለው ገሞራው እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው። ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ። ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው። ተጨማሪ የሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም
ጥቅምት 2007 ዓመተ ምህረት
ክፍል 9 ምዕራፍ 16 የነጋሽ ስማቸውን መመለስ። የደጃዝማች አያሌው ወታደሮች በመግብ በኩል እጥረት እንዳልነበራቸው ገልጫለሁ። በልብስ ሲመጣ ግን ከጥር ወር ጀምሮ ሁኔታቸው በጣም የሚያሳዝን ነበር። ብዙዎቹ እራቴ ብቻ ነበር የለበሱት። ደጃዝማች ያንዳንዳቸው 27 ሜትር ርዝመት ያላቸው ከጥጥ የተሰሩ 2000 ጣቃ ጨርቅ ከሱዳን እንዲመጣ አዘው ነበር። ነገር ግን ምክንያቱ ባልታወቀ ሁኔታ ጨርቁ አልመጣም። ካክሱም በሹልክታ የሚመጣው ልብስ ደግሞ ዋጋው በጣም ውድ ስለነበር ተራው ሰው አንድ መለወጫ ልብስ እንኳን ለመግዛት አቅም አልነበረውም። ውሃ እንደ ልብ እያለ ወታደሮቹ ያላቸውን ልብስ ማጠብ አልፈለጉም። ምክንያቱም በከፊል ጨርቆ ሲታጠብ ጭራሹኑ ስለሚበጣጠስ ሲሆን፣ ሌላው ምክንያት ደግሞ የአውሮፕላን ጥቃቱ ነው። የዚህ ውጤት ደግሞ ጊዜ ሳይፈጅ መታየት ጀመረ። የሰውነት ቅባል መራባት ጀመረ። ወታደሮቹ ሰውነታቸው እስኪግደማ ድረስ ማከክ ጀመሩ። እጃቸው የማይደርስበትን የሰውነታቸውን ክፍል ከግንድ ወይም ድንጋይ ላይ እየተጠጉ ያሹት ነበር። ይህም በየቦታው የሚታይ ድርጊት ነበር። ተባዩ እየረገፈ በየቦታው ይርመሰመስ ነበር። የኔ የግል ሰራተኛ በሚደነቅ ጉብዝና ያለኝ የሌለኝን ልብሶችን በውሃ አፍልቶ አጠባቸው። ግን ምን ተቀመ? አዲስ የታጠቡትን ልብሶች ለአንድ ቀን ከለበስኩ በኋላ ሀብቱ ከልብሴ ላይ ቢያንስ ቢያንስ ደርዘን የሚሆኑ ተባዮችን ለቀምኩ ብሎ ይፎክራል። በእኛ በኩል የነበረን አማራጭ ከመጠን በላይ እንዳይራቡ ለማድረግ በየቀኑ መልቀም ነው። ለአንድ ቀን እንኳ ማሳለፍ አንችልም። ከአንድ ሰው ወደ ሌላ ሰው የመሻገር ችሎታቸው ወደር የለውም። ለጥቂት ጊዜ ተባዩ ካለበት ሰው ልብስ ጋር ከተነካካው ከሰውየው ልብስ ወደ እኔ ለመሻገር በቂ ጊዜ ያገኛሉ። በእነዚህ በሚሊዮን የሚቆጠሩ ተባዮች ምክንያት የተስቦ ወረርሽኝ ሊነሳ ይችላል ብዬ ሁልጊዜ እንደሰጋው ነበር። ያ ከሆነ ደግሞ የእኛ ሰራዊት አለቀለት ማለት ነው። በሁለት ሳምንታት ውስጥ መዋጋት የማንችልበት ደረጃ እንደርስ ነበር። ምናልባትም እንዳለ እንደመሰስ ነበር። በታምር ግን ከዚህም ሆነ ከሌላ ወረርሽኝ ያመለጥ አንድ ሰው ብቻ የአሜባ ተቅማጥ ይዞት ተገኘ። እሱም ወደ ሌሎች እንዳያሻግር ተከልሎ እንዲቀመጥ ተደረገና ከሕክምና በኋላ ወደ ቤቱ እንዲመለስ ተደረገ። ከአይን በሽታዎችና አልፎ አልፎ ከሚከሰት የወባ በሽታዎች ወታደሮቹ ጤንነታቸው የተጠበቀ ነበር። ለዚህም ብዙ ምክንያቶች ነበሩ። የአየር ጠባዩ በብዛት ጊዜን ከቤት ወይም ከዋሻ ውጭ ማሳለፍ፣ በቂ ምግብ መኖር፣ የሚበቃ ቀዝቃዛ ወራጅ ውሃ በበቂ መጠን መኖርን ይጨምራል። በዛው ልክ ደግሞ
የቁንጫ ችግር ዝምቦችና እንደ ሙጀሌ አስቸግረው ነበር። ሙጀሌ የሚያመጡት ተባዮች ባይን የማይታዩ ጥቃቅን ናቸው። ከደቡብ አሜሪካ 50 በፊት ነው የመጡት። አሁን ግን በአፍሪካ ተስፋፍተዋል። ይህ ተባይ እንደ ቁንጫ የመሰለ ሲሆን ሴት ጾታ ያላት ተባይ በሰውነት ውስጥ ቦርቡራ ከገባች በኋላ እንቁላሏን ወደ መግቢያው አዙራ ነው የምትጥለው። ብዙ ጊዜ የአገሬው ሰዎች እግራቸው ላይ ነው የምትገባው። ኢትዮጵያውያን ተባዩን በመርፌ በማውጣት የተካኑ ናቸው። ችግሩ ግን ሌላ አይነት ልክፍት እየተከተለ ያስቸግር ነበር። እግር ያብጥና ህመም ስሜት ስላለው አንድ ሰው መራመድ ያቅተዋል። እኔ ራሴ እንኳ በዚህ ችግር ለአንድ ሳምንት ያጋቁራኛ ሆኜ ነበር። እኔ ግን ውጭም ሆነ ዋሻ ውስጥ በባዶ እግሬ ሄጄ አላውቅም ነበር። ጦርነቱ በትንሽ ወራት ቢራዘም ኖሮ አንድ ሶስተኛ የሚሆነው ሰራዊት በዚህ በሙጀሌ ምክንያት መዋጋት አይችልም ብዬ እፈራ ነበር። በግንዳዋ ዜማ ከተጣለብን የመርዝ ጋዝ ቦምብ በተጨማሪ በጥር 14 እና 26 የመርዝ ጋዝ ቦምብ ተጣለብን። በመጨረሻው ቀን 40 ሰዎች ቆሰሉ፣ አንድ ሰው ብቻ ሞተ። መርዝ በወደቀበት ቦታ ሳር ሲለቅሙ ስለነበር ብዙ የጭነት ከብቶች ሞቱ። አፍንጫቸው፣ ምላሳቸውና ጉሮሯቸው ያብጥና ትንፋሽ ይዘጋቸዋል። ለአንዳንዶቹ ቀለል ያለ ሁኔታ ለነበራቸው ሎሳንቲን በተባለው መድኃኒት አፋቸውን መለቃለቅ ይረዳ ነበር። አለዚያ ግን ተስፋ ያለው ነገርም አልነበረም። ጥር 27 ቀን ሌሊቱን በዘጠኝ ሰዓት አዛዡ ታሟል ተብዬ ተጠራው። ወደ እሳቸው ዋሻ እየሄድኩ መንገዱ ላይ እኔ ራሴም የማዞር ስሜት ተሰማኝ። ብርድ ብርድም አለኝ። ጉሮሮዬም የማቃጠል ስሜት ነበረው። ስደርስ ተጋድመው ኃይለኛ ትውከት ላይ ነበሩ። ሆዴንና ጉሮሮዬን ያቃጥለኛል አሉ። ራሴን ያዞረኛል፣ አይኔም ውስጥ የብርሃን ብልጭታ ይታየኛል ብለው ህመማቸውን ገለጹ። የተበላሸ ምግብ መሆን አለበት። ግን ምን አይነትና እንዴት? አዛዡ አዲስ ከታረደ ከብት ጥሬ ስጋ መብላት ይወዳሉ። ይህን በሽታ የሚያስከትል ሌላ ነገር መኖሩን ማሰብ አልቻልኩም። የድጀቷችን ሆድ እያጠብኩ እያለ አንድ ሰው እየሮጠ መጣና ቄሱ ፊታውራሪ ሙላውና ወጥ ቤታቸው በተመሳሳይ ህመም እንደሚሰቃዩ ተናገረ። ቄሱና ፊታውራሪው ማምሻውን እራት አብረው ነው የበሉት። ዋና ምግብ የነበረው አዲስ ከታረደው ፍየል ጉበትና ጨጓራ ነበር። ወዲያውኑ የወጥ ቤት ኃላፊውን አስጠራሁና ለዚህ ምግብ መመረጥ ምክንያቱን እንዲያብራራብኝ ጠየቅኩት። እሱም ምንም ማብራሪያ የለውም፣ እንዲያው ፍየሎቹ ራሳቸው ካልሆኑ በስተቀር። ስናስተውል 11 ፍየሎች ያን ቀን ማታ ሞተው አድረዋል። ከዚያ በፊት ግን ሁሉም ደህና ነበሩ። የሰናፍጭ ጋዝ መመረዝ ይሆናል የሚል ጥርጣሬ ያደረብኝ። ፍየሎቹ ጋዝ ያረፈበትን ቅጠል በልተው ሊሆን ይችላል። በኋላ ባደረግነው ምርመራ ጥርጣሬ ትክክለኛ ሆኖ ተገኘ። በመድኃኒት ሃይ ትውኪያና ባይካርቦኔት በተባለ መድኃኒት ሆድን ማጠብ የነበረብኝና ማድረግ የምችለው ነገር ነበር። ከዚህ በተጨማሪ ሰውነታችን በማላብ ተሽሎን በእግራችን ተመልሰን መቆም ቻል። አዛዡ ግን የሚወዱትን ምግብ በጣም በልተው ስለነበር ለአምስት ቀናት ያህል ታመሙ። የካቲት 14 ቀን 150 የሚሆኑ የጣሊያን ቃኝ ወታደሮች ወደ አዲያቦ አካባቢ መጥተው ነበር። በአንድ የራስ ምሩ ጦር ክፍል ተከበው እንዳለ ተደመሰሱ። ከነዚህ የተረፉት ሁለት ፖሊሶች በ17 ወደ ዳባት እንዲሄዱ በእኛ በኩል ተላኩ። ደጃዝማች አያሌው ደግሞ በጠላት በኩል ያለውን ወይም የሚካሄደውን ማወቅ ፈለጉና ወደ ራሴ መኖሪያ አካባቢ ወስጄ ወሬ እንዳውጣጣቸው ጠየቁኝ። دست یمیلو و تاتوش نبرو و دیاو تدبابان نا و داجو اچون من نسوب کلم بزوری اگنیو راس مولیگیتا به کتیت آسرا اندن نا آسرا ولد پام بارادوم اندمان سرا روحنو به تاریان مشن فاچون سمو راس دستم دیون به دولوک کبابی سمسا سایتا آگا پانچوال به تجمباریم اند یه سویدن دکتر مکسرون نا سویدن حکم نابالی هونه سو مموتون سمو مارشال بارولیو به میکت تلور مالکیا به هلوم گمباروش کب سنیامات قاتل مادرک مزدگاجت ما سبونم سمو راس مرون نا دجت چاییاریون دگمو وده سلخ لحکا افگاگا بر راکبابی اندیوتو آدرگو مالکیاون زگتو بهای لمدم سس متا سبون سمو እንደጓ ደኛቸው ስላዩኝ ወደዛ ከባቢ እንዳልሄድ መከሩኝ በተቻለ መጠን በርቀት ለመቆየት እንድሞክር ነገሩኝ አለዚያ ግን በህይወት የማልመለስ ለመሆኑ ፍራቻቸውን ገለጹልኝ ምንኛ ደስ የሚል ዜና ነው አዲስ አበባና ካምባራዶም በሚመጣልን የሰላም ወሬ ጭምጭምታና የውሸት ሪፖርት እኛ በነበረን የልጅ አይነት ግድየለሽነት ስናንቀላፋ ከርመናል እውነት ነው ለአምስት ቀናት የመጥፍ ድምፅ በምስራቅ አቅጣጫ ስንሰማ ነበር አንዳንድ ጊዜም መሬቱ ይንቀጠቀጥ ነበር እኛ ግን ያሰብነው ራስ ሙልጌታ መቀሌን መልሰው ለመያዝ የሚያደርጉት ዝግጅት ነው ብለን ነበር ልጅና ቻያሌው ይህን ሁሉ መረጃ እንደሰሙ ወደ ራስ እምሩ ሰው ላኩና ለብርቱ ይይት ራሳቸው ስለሚመጡ አመሻሽ ላይ እንዲጠብቋቸው ጠየቁ ለደህንነት ሲባልም 25 ቀላል አውቶማቲክ መሳሪያና 2 ከባድ አውቶማቲክ መሳሪያ በያዙ 500 ዘቦች ታጀቡ ራሳቸውን ለመጠበቅም አጃቢዎቹን በግማሽ ክብ አሰልፈው ከራስ እምሩ ካምፕ ውጭ ቦታ ይዘው ጠበቁ የጉጨም ወታደሮች ደግሞ በደጃች አያሌ ወዘቦች ረጋ ማለትና በራስ መተማመን ስሜት በጣም ተገርመው እንደነበር ይነገራል። ዘቦቹ እስከ ህይወታቸው መጨረሻ ድረስ አያሌውን ለመጠበቅ መዘጋጀታቸው ያስታውቅ ነበር። ራስምሩ በዚያን ጊዜ ክፉ ሐሳብ ነበራቸው ይያላስብም። ነገር ግን የኢትዮጵያዊ ልብ ማን ያውቃል? ማታ ስንጠብቅ አመሸን አያሌው አልተመለሱም እንግዲህ መጥፎ ነገር ሆኗል ማለት ነው ይሄ ታክታጫ እንደምሄድ ራሴን ለመጠበቅ ምን ማድረግ አለብኝ የሚል ሐሳብ መምጣቱ ራሱ ያሳስበኝ ጀመር አያሌው በራስምሩ ከታሰሩ አመጥና ግርግር እንደሚነሳ ጦሩም እርስ በርሱ መዋጋት እንደሚጀምር ገልጽ ነበር ነገር ግን በጧት ትዕዛዝ ያዘ ፈጣን መልእክተኛ ከተፋለ ትዕዛዙም አመሻሽ ላይ ጠቅላላው ጦር እንቅስቃሴ እንዲጀምርና በእንዳ ፍላሴ በዋሻ ከሚቆዩት ከደጃች አያሌው ጋር እንዲገናኝ የሚል ነው የጣሊያን ዲቪዚዮን ከአክሱም ተነስቶ ሰለፋካን ለመያዝ ማቀዱን ወሬ ሰምተዋል ትጀስማሽ ደግሞ ከጠላት ተጠግቶ ሁኔታዎችን መከታተል ይበጃል ብለው አስበዋል የከቲት 22 ቀን አንድ ወር ከቆየንበት ካምፕ ለቀን ተንቀሳቀስ በጨረቃ ብርሃንና በሰፊው መንገድ ስንገሰግስ አምሽተን ከሌሊቱ 9 ሰዓት ሲሆን ካዛዡ ጎን ቁጭ ብያለሁ ሲነግሩኝም ራስምሩ የወዳጅ ባህሪ ነው ያሳዩት ነገር ግን እኔ ያገኘሁት መረጃ በጭራሹ የገባቸው አይመስልም ስለራስ ደስታ መሸነፍ ያለ ጥርጥር ያውቁ ነበር ለሌሎቹ ሰዎች ግን ምንም አይነት ቃል መስማት አልፈለጉም ባንድ የበለታው ፊታውራሪ ነጋሽ የጣሊያን ወታደሮች እየመጡ እንደሆነና በሚቀጥለው ቀን ውጊያ መጀመሩ የማይቀር መሆኑን አስታወቁን ሆኖም ግን ቀዳሚው ጦር በቂ የሆነ መከላከል ማድረግ ይችላል ብለው ማሰባቸውንም ነገሩን ከኛ ጋር ከተቀላቀሉት ከራስምሩ ጋር በመሆን አመሻሽ ላይ ለውጊያ ጠጋ ማለት እንድንችል ወደፊት መንገድ ትንሽ ገፋ አደረግን በዚያ ቦታ የነበረውን ያህል የዋሻዎች ብዛት አይቼም አላውቅ። በሰዓታት ውስጥ ወደ 30 ሺህ የሚጠጋውን ጦር እንዳለ ዋጥ አደረገው። ያን ቀን ማታ ምንም አይነት የማበረታታት ሁኔታ የማይሰጥ አንድ ነገር አየን። ከአራት ሰዓት በፊት ሰፍረንበት በነበሩት ተራሮችና ኮረብታዎች ላይ ወደ 10 የሚሆኑ ቦታዎች ላይ እሳት ይነድ ነበር። እሳቶቹ ይፈጉና ይጠፉ ነበር። ሀበሾቹ እንደሚሉት ርችት መሆኑ ነው። የአካባቢው ሰዎች አታለውናል። አሁን ደግሞ ለጣሊያኖቹ ስለ መንገዳችን ምልክት እየሰጡ ነበር። ገበሬዎች በተዘረፈው ቤታቸው ምክንያት ተናደዋልና በቀላቸውን ግን በጥሩ ሁኔታ በያዝናቸው በእኛ ላይ ሊወጡ ነው። ምክንያቱም ከበደላቸው ጦር ጋር አብረን ስለምንጓዝ ነው። ስለዚህ ሌላ ጠላት ደግሞ አፍርተናል። ወዮ በእነዚህ በተናደዱ ገበሬዎች እጅ ለወደቀ ሰው! ሕይወቱ የሁለት የምግብ ፍሬ ያክል እንኳ ዋጋ አይኖረውም። የካቲት 22 እሳቱ ምልክት ለመሆኑ አረጋገጠ። የጣሊያን አውሮፕላኖች የት ቦታ እንዳለን በትክክል አውቀዋል። በዋሻዎች መግቢያ ላይ ብዛት ያለው ቦምብ ጣሉ። የአውቶማቲክ መሳሪያ ጥይቶችም የዋሻዎች ግድግዳ ላይ ይነጥሩ ነበር። የእሳት ቦምቦች ደግሞ ሜዳው ላይና በሸለቆው ያለውን የደረቀ ሳር ያጋዩት ነበር። እንስሳት ሳይቀሩ በዋሻው ውስጥ መጠለያ አግኝተው ስለነበር በዚያ ቀን የደረሰው ጉዳት መጠነኛ ነበር። እንደሌላው ጦር ሁሉ እኔም እነዚህ ዋሻዎች ለእኛ ሲባል ነው የተፈጠሩት ለማለት ከጅሎኝ ነበር። ለማንኛውም አስገራሚ ነበር። ደግሞም በሚመች ቦታ ነው ያሉት። በ22 ከሰዓት በኋላ ከኛ ቀዳሚ ጦር ጋር የሚደረገው ውጊያን መስማት እንችል ነበር። ረዳት ጦር ስላልተጠየቀ ቀለል ያለ ግጭት ነበር የመሰለን። ፀሐይ ስትጠልቅ ከአክሱም ውጭ ያሉትን የጣሊያኖችን የመብራት ምልክቶች ማየት እንችል ነበር። ቀይ፣ አረንጓዴ፣ ነጭና ቢጫ መብራቶች ወደ ማይል በሚጠጋ ቦታ ላይ ጠቆር ባለ ደመና መሃል ከዚህም ከዚያም ይብለጨለጩ ነበር። አስደሳች ትዕይንት። ወደኋላ ማምሻውን የበለሳው ፊታውራሪ ነጋሽ የመጨረሻቸውን ውጊያ ማድረጋቸውን ዜና ሰማን። ግጭቱ የተጀመረው ከቀኑ 8 ሰዓት ነበር። ነጋሽ እንደ ተራ ወታደር በግንባር ሆነው ጥይት ይተኩሱ ነበር። 3 ሰዓታት ተኩስ ልውውጥ በኋላ ጨበጣ ውጊያ ተጀመረ። በተኩስ ብዛት ሞቆና ቀልቶ ስለነበር የነጋሽ መውዘር ጠመንጃ ደግሞ ነከሰ። ለወታደሮቻቸው የሚሆን ጥይትም እያለቀ ነበር። ከዚያም ፊታውራሪ በጩኸት ልጆች፣ ከዛፉ ስር የቆመውን ያን ከፍተኛ መኮንን ታዩታላችሁ? የኔ ነው፣ እንዳትነኩት። ጠመንጃቸውን ወርውረው ጎራዴያቸውን መዘው ከወታደሮቻቸው ፊት ለፊት ወደ መኮንኑ ገሰገሱ። ጥይት በዙሪያቸው ይከንፋል፣ ግን ከጉዳይ አልቆጠሩትም። አይናቸው የተተከለው ዛፉ ስር የቆመው ጣሊያናዊ ላይ ነበር። ነጋሽ ለራሳቸው ምንም ሳያስቡ በጠላት ወታደሮች መሃል ሮጡ። 10 ሜትር ብቻ ይቀራቸው ነበር። የጦርነት ጥማቸውን በተመረጠው ሰውዬ ደም ሊያረኩ ይሆን? የራሳቸው ወታደሮች ተስፋ የለውም ብለው አሰቡ። ነገር ግን ነጋሽ የነበረውን ችግር አልተቀበሉትም። በዚያች ወቅት ለእሳቸው የጠላት ወታደር ሆነ የጠላት ጥይት አልነበረም፣ ሰውየው ብቻ ነው የታያቸው። ጥይቶችም ሊነኳቸው የፈለጉ አይመስልም ነበር። ተልኳቸውን እስኪፈጽሙ ድረስ ሕይወታቸውን ሊጠብቁ የፈለጉ ይመስል ነበር። ከኢላማቸው ትንሽ እርምጃዎች እስኪቀሩ ድረስ ባለ ጉልበታቸው ወደፊት ተወረወሩ። አሁን ግን ዛፉ ስር ያለው ሰው ወደሱ የመጣውን ጥቃት ተመልክቷል። ወዲያውኑ ሽጉጡን መዘዘ። ነገር ግን ዘግይቷል። በድንጋጤ የፈዘዙት ጣቶቹ የሽጉጡን ምላጭ ሙሉ በሙሉ ከመሳባቸው በፊት በጀግና እጅ የሚወዛወዝ ደም የጠማው ጎራዴ አንገቱ ላይ ወረደበት። የመኮንኑ ሰውነት ከመውደቁ በፊት ጭንቅላቱ እግሩ ስር ዘፋለ። ነገር ግን ሽጉጡ ደግሞ ጥይት ተኩሶ ስለነበር የተተኮሰው ጥይት የንጋሽ ልብ ውስጥ ተቀረቀረ። በዚያን ሰዓት ግን ሌሎች 10 ጥይቶች በጎናቸው መጥቷቸው። ለዚህ ጊዜ ነበር ጥይቶቹ የቆዩት። ግን ለምን? የበለሳው ፊታውራሪ ነጋሽ ስማቸውን አደሱ። ከመውደቃቸው በፊት እስከ መጨረሻው ደቂቃ ድረስ አሊ የማይባል ጀግና መሆናቸውን አስመሰከሩ። ለሁል ጊዜም ጀግና እንደሆኑ ይኖራሉ። ጣሊያኖች በቁጥር ተጠፍ ቢሆኑም ኢትዮጵያውያኑ ቀዳሚ ጦር ያሉበት ቦታ እንዳይንቀሳቀሱ አድርጓቸዋል። ጠላት ወደፊት መጓዝ አልቻለም። እንዲያውም ለትንሽ ርቀት ወደ ኋላ ለማፈግፈግ ተገዷል። አመሻሽ ላይ ወደፊት ተጓዝንና ከአፍጋጋ ማለፊያ 4 ኪሎ ሜትር ርቀት ቦታ ደረስ። በዚያ አካባቢ ያሉ ዋሻዎች ብዛት አልነበራቸውም፣ ግን ሰፋፊ ነበሩ። ከመሬት በታች የሆነ አንድ ክፍል ውስጥ መጠለያ አደረግን። የዚህ መጠለያ መግቢያው መሃል ሜዳ ላይ ከትልቅ ዛፍ ስር ነበር። ሁለተኛው መግቢያ ደግሞ ወደ ገደል ነው የሚወስደው። ቦታው ውስጥ የነበርነው ወደ 2000 ሰዎች እንሆናለን። ግን ክርን ለክርን አልተገፋፋንም። ፊታውራሪ ሙላውና የራስ ምሩ ፊታውራሪ ክንፈ ፊታውራሪ ነጋሽ የሞቱበትን ቦታ መልሰው እንዲይዙ ታዘዙ። ምዕራፍ 17 ቅዱስ ጊዮርጊስ አልጠበቀንም። የካቲት 23 ነጋ። የአድዋ ድል 40ኛ ዓመት ነበር። እንደዛን ጊዜም ዛሬ እሁድ ነው። ጨለማን ተገን አድርገው የጠላት ወታደሮች ወደፊት በመጓዝ ጋራውን አቃበ ሰዓት አዲህ አመልማልና ሰለፍላካን ይዘዋል። እነዚህ ቦታዎች ደግሞ ጎን ለጎን ነው ያሉት። ከመጨረሻው ቦታ በምስራቅ በኩል ደግሞ አዲስ ሬጅመንት በጠዋት ቦታውን ያዘ። አሁን ከአክሱም በረድፍ የሚመጡ የጭነት መኪኖችን እናያለን። ተጨማሪ ወታደር ስንቅና ትጥቅ ነው ይዘው የሚመጡት። አሁኑኑ ለማጥቃት እንዳሰቡ ምንም ምልክት አይታይም። ከቀኑ ወደ መሃል ላይ በመጣ ዜና ደግሞ ሞተረኛ የሆነ የጣሊያን ጦር በመረብ በኩል አድርጎ አዲያዞ ተሻግሮ እየተጓዘ እንደሆነ ሰማን። ግልጽ ሆኖ እንደሚታየው ከኋላችን ሆነው ሊያጠቁን ፈልገዋል። ወይም ደግሞ መሸሻ መንገዳችን ከኋላ በኩል በምዕራብ አድርገው በቆሬሳ ተራራ ዙሪያ መዝጋት ፈልገዋል። ሁለቱ የጣሊያን እስረኞች ሳያጋንኑ ለመናገራቸው ይህ በቂ መረጃ ነበር። እኛን ወደ ወጥመድ ስበው በመክበብ ሙሉ በሙሉ ለመደምሰስ ፈልገዋል። የሚያስተማምን መልእክተኛ በኩል ራስ ምሩና ልጃቻ እያሌው ሙሉ ቀን መልእክት ሲለዋወጡ ዋሉ። ልጃቻ እያሌው ጠላት ሳይጠናከር አሁኑኑ ማጥቃት ፈልገዋል። እውነት ነው፣ ቀኑ ሁለት በዓል ነበረው፣ እሁድም እና ቅዱስ ጊዮርጊስም ነበር። ግን ደጃዝማች በችግር ምክንያት መደረግ ያለበት ነገር ሲኖር ሕግና ልምድ አይከበርም አሉ። ነገር ግን ራሰምሩ እግጠኛ አልነበሩምና በማታ መንቀሳቀስ ነው የሚሻለው ብለው ነው ያሰቡት። አለዚያ እንዴት ተብሎስ ያየር ተቃቱን ማምለጥ ይቻላል? በዚህ እንኳን እውነት ነው ትግክል ነበሩ። የድጀቸ የሌው ልጅ ፊታውራሪ ዘውዱ በምስራቅ በኩል የሚገኝ ማለፊያ በር እንዲጠብቁ ተልከው ወደ ማለፊያው ሲጓዙ የአየር ቦምብ ጥቃት ደረሰባቸው። አራት መኮንኖችና 50 ወታደሮቻቸው በገደል ውስጥ ገብተው ተሰውረዋል። አነስ ያለ ጉድጓድ ውስጥ ዘለው በመግባት ማምለጣቸው ፊታውራሪ ራሳቸው እድለኛ ነበሩ። በታምር ነው የዳኑት። ወታደሮቹም ስለተበታተኑ ማታ ነው ማሰባሰብ የተቻለው። በዚያን ዕለት ጣሊያኖቹ ትልልቅ ቦምብ ጣይ አውሮፕላኖቻቸውን በሙሉ ነበር ያሰለፉት። እንስሶች እንደ መጀመሪያው ቀን ስላልተጠበቁ በገፍ ነው ያለቁት። ሜዳው፣ ዳገቱ፣ ሁሉም ቦታ ይነድ ስለነበር ሙቀቱ የሚቻል አልነበረም። ያልበንም ነበር። ጭሱ ደግሞ አይናችንን ያቃጥለን ጀመር። ዋሻችን በሴቶቹ ግጥም ብሎ ሞልቷል። ሴቶች ፍርሃታቸው ከቁጥጥር ውጭና ከመጠን በላይ ነበር። የኛ ዋሻ ከሌሎች ይሻላል ብለው ስላሰቡ ሁሉም ተገፋፍተው ነው የገቡት። በዚህ ሙቀትና መተፋፈግ መሃል እኔና ድሬሰሮቹ የሚመጡብንን ቁስለኞች እናክም ነበር። ከብዙ ውይይት በኋላ ከቀኑ ወደ 10 ሰዓት ሲሆን ደጃች አያሌው ራሰምሩን በሌሊት ወደ ማለፊያ በሩ ሄደው ለማጥቃት ያሰቡትን እቅድ አስቀየሯቸው። ቀኑን ሙሉ ጠራት ያልደበትን ቦታ እያጠናከረ ስለዋለ ማጥቃትና መውረር የማይቻል ነው። ስለዚህ ደጃች አያሌው የተሻለ ነው ብለው ያሰቡት ታክቲክ ጠላትን በማለፊያው እንዳይወጣ መዝጋት ነው። በዚህ መንገድ ከጀርባ የሚደርስብን ጥቃትም ይቀራል። ጠላት ያሰበውን እቅድም ማክሸፍ እንችላለን። ጨለማው እየገፋ ሲመጣ ፈጣን መልእክተኛ መጥቶ ራሰምሩ ከ5000 ሰዎች ጋር በመሆን መንገድ መጀመራቸውን ነገረን። ወዲያውኑ ደጃች አያሌው ጸሐፊያቸውን ልከው የተስማማነው ስምምነት ምን ደረጃ ደረሰ ብሎ እንዲጠይቅ አደረጉ። መልስ የተሰጠው በሚቁነጠነት ፈረስ ላይ በተቀመጠው በዮሐንስ ነበር። ስምምነት ኖረም አልኖረም ወደ ሰለስላካ እየተጓዙ መሆናቸውን ተናገረ። ደጃች አያሌው ማድረግ የሚችሉት የተሻለ ነው የሚሉትን ነገር ነው። ተከትለው ለመሄድ ወይም ወደ ኋላ ለመቅረት ነፃ ነበሩ። ወዲያውኑ በቦታው የነበሩትን የጦር መኮንኖቻቸውን በሙሉ አስጠሩ። የጣሊያኖችን እቅድ ጨምሮ ሁኔታውን ካብራሩ በኋላ እንዴት ማድረግ እንዳለብን ያለምንም ማወላወል ሐሳባቸውን እንዲሰጡ ጠየቁ። አብዛኞቹ ባለንበት ቦታ እንድንቆይ ነው ድምጽ የሰጡት። ግን ድንገት ራሰምሩ እርዳታ ከፈለጉ ወይም ከጀርባቸው የሚጠቁ ከሆነ ለመርዳት ተዘጋጅተን እንጠብቅ የሚል ሐሳብ ነበር። ይህ ስብሰባ እየተካሄደ ያለ የጣሊያን አውቶማቲክ መሳሪያዎች መንጣጣት ጀመሩ። የነጎድጓድ ድምጽ እያሰሙ እየደጋገሙ መድፎች ሲተኮሱ በጨረቃው ብርሃን የሚወረወር ብርሃን ያሳዩ ነበር። አልፎ አልፎ ጋብ ከማለት በስተቀር ሙሉ ማምሻውን በዚህ ሁኔታ ቀጠለ። ጣሊያኖቹ ድንገተኛ ጥቃት እንዳይፈጠር ለመከላከል ያሰቡት ነገር ነበር። ምንም ኢላማ ወይ ግብ አልነበራቸውም። ጥይቶቹ በዘፈቀደ በየቦታው ነበር የሚወድቁት። በጨረቃ ብርሃን ራታችንን ለመብላት ተቀመጥ። ከፊት ለፊታችን ጥቂት ኪሎ ሜትሮች ርቀት ያለማቋረጥ የሚተኮሰውን አውቶማቲክ መሳሪያና አልፎ አልፎም የመድፎቹን ተኩስ እናያለን። አዛዡ በዝምታ ቁጭ ብለዋል። ምግቡም ጣም አልሰጠም፣ በደረት ጉሮሮ ላይ የሚወርድ ይመስላል። አልፎ አልፎ ብርድ ብርድ እያለኝ ሰውነቴን ያንቀጠቅጠኝ ነበር። የሚቀጥለው ቀን በቅፉ ምን ይዞ ይመጣ ይሆን? ትንሽ ቁርሻዎች ከጎረስኩ በኋላ ለናደሩ ብዬ ወደ ድንኳኔ ሄድኩ። ድንኳኔ መረብ ያለበት ነበር። ከዋሻ መግቢያ በኩል ካለ ዛፍ ስር ተወጥሮ ተዘጋጅቷል። ድፍን ያለ ጸጥታ በመላው ካምፑስ ሰፍኗል። የሚነድ እሳትም አልነበረም። ሁሉም በወዲያኛው ወገን ባለው ትዕይንት ተመስጠዋል። በኋላ ያ ምሽት በጨረቃ ብርሃን ሲሜን ለመላጨት እና ገላይን ለመታጠብ ለምን እንደገፋፋኝ ይገርመኝ ነበር። በእኔ በኩል ያለምንም ሐሳብ በድንገት ነበር ያደረኩት። በዚህ ወቅትም የሚተኮሱ አውቶማቲክ መሳሪያዎች አይነት ለመለየት ምን ያህል ርቀት ላይ እንዳሉ ለመገመት እየሞከሩ ነበር። የታጠቡ ልብሶች ለብሼ በደንብ የተወለወለውን ጫማዬን አድርጌ ንጹህ ሆኜ ስቆም ልገልጸው የማልችለው የደስታ ስሜት ተሰማኝ። የማደርገው ነገር በሙሉ አስቤበት ሳይሆን ዝም ብዬ ነበር የማደርገው። አሁን ደግሞ ሳጥኔ ውስጥ ያለውን ነገር አደራጀውና ደጃች አያሌው ባደራ የሰጠኝን 10,000 ሊሬ በኪሴ ያስኩኝ። በንግድ የሰበሰብኩት የራሴ 20,000 ሊሬ ግን ሳጥኑ ውስጥ ተቀምጧል። ከዚያ በኋላ በሙሉ ሰውነቴ አልጋዬ ላይ ተጋደምኩና ራስ እምሩ ስላደረጉት ነገር ማሰብ ጀመርኩ። የሚያወራጭ እንቅልፍ ይዞኝ ነበር ማለት ነው። የጥሩምባ ድምፅ ስሰማ ነቃው። ሰዓቱ ከሌሊቱ 6:10 ነው የሚያሳየው። ወደ አዛዡ ስታደፍ ሄድኩ። ልብሳቸውን ለብሰው በዘቦቻቸው ተከበዋል። ምንድነው ነገሩ? አልሰማም እንዴ? አሉ ወደ ሰሜን አቅጣጫ እያመላከቱ። አሁን የጆሮ ታምቡር የሚበጥስ ድምፅ ተሰማኝ። መድፎቹና አውቶማቲክ መሳሪያዎቹ በነበራቸው አስተኳኮስ ፍጥነት አልነበሩም። እርስ በራስ እየተፎካከሩ ተኩሱን ያቀልጡታል። ቆየሳ ተራራ በሶስት ባውዛ መብራቶች ደምቋል። ባሻጋሪ ግን ተወርዋሪ ኮከብ የሚመስሉ በሳት በራሪዎች ይነዳል። ቦምቦች ከኛ ኪሎሜትሮች ርቀት በአፍጋጋ ማለፊያ ሲፈነዱ እንሰማለን። ጦሩን ለማሰባሰብ ጥሩምባው ያለማቋረጥ ይነፋ ነበር። ራስ እምሩ በሌሊት ማጥቃት ስለጀመሩ ረዳት ጦር ይፈልጋሉ። እዚህ ሆነን ቆመን ማየት ወይም መጠበቅ አንችልም። ይቅርታ፣ የማይደረግለት ክህደት ነው። ከግማሽ ሰዓት በኋላ የሚበቃ ሰው ቁጥር ስለተሰበሰበ መንገድ መጀመር ነበረብን። ጓዝያዦች ግን ወደ ኋላ እንዲቀሩ ታዘዙ። በጨረቃ ብርሃን የሰዎችን ቁጥር መገመት አስቸጋሪ ነበር። ነገር ግን አሁን የሚንቀሳቀሰው የጠቅላላው ጦር ቁጥር 4,000 አይሞላም። ሌሎቹ የት ቦታ እንዳሉ ለመናገር ቀላል ነገር አልነበረም። ከማለፊያ በሩ ምዕራብ በኩል ከተራራው ግርጌ ተጠለል። ራስ እምሩም እዛው ቦታ ነው ያሉት። ቦታው የጣሊያኖቹ ባውዛ መብራት ስለበራበት የራስ እምሩ ሰዎች ለመንቀሳቀስ አልደፈሩም። ከአጭር ውይይት በኋላ የሁለቱ ጦር አዛዦች አንድ ላይ ሆነው ለመዋጋት ተስማሙ። ደጃች አያሌው የጥምር ጦሩን ኃላፊነት እንዲወስዱ ተደረገ። ደጃዝማች አሁን በችሎታቸው ወይም በሙያቸው ላይ ነው ያሉት። ለመጀመሪያ ጊዜም የራሳቸውን ሙሉ ኃይልና የመምረት ችሎታቸውን ሊያጠናክሩ ነው። ለመጀመሪያ ጊዜም ነፃ ሆኑ። የሁሉም ነገር አስተዳዳሪ እሳቸው መሆናቸው ተሰምቷቸዋል። በሚያስገርም ፍጥነት የሁለቱን ጦር በየክፍሉ ከፋፍለው የሚደባለቀውን አደባልቀው አደራጁት። ስንት ቦታ መመራት እንዳለበት፣ የትኛው የጦር ክፍል ደግሞ የሚስማማው ቦታ የትኛው እንደሆነ በትክክል አውቀውታል። ከዚህ በፊት የአካባቢውን ገበሬዎች ጠይቀው ስለነበር የእያንዳንዱ ቦታ ጋራውን፣ ወንዙን፣ ሸለቆውን፣ የእርሻ ቦታውን ስም አቀማመጡን አውቀዋል። አያሌው ከሳምንታት በፊት አስቀድመው ወሳኝ ጦርነት በዚያ ማለፊያ በር ላይ እንደሚደረግ ደርሰውበታል። ሁሉም ነገር ተደራጅቶ ሲያልቅ የተለያዩት የጦሩ ክፍሎች በጨለማው እየተሳቡ ወደፊት ለመሄድ ቦታ ቦታቸውን ያዙ። ሁለቱ የጥንት መድፎች ጋራው ላይ በማለፊያው በቀኝ በኩል እንደማይታዩ ተደርገው ተጠምደዋል። ለመሸፈን መሞከሩ እንኳ ጥቅም የሌለው ድርጊት ነው፣ ምክንያቱም ባሩዳቸው ሲጨስ ያሉበትን ቦታ ስለሚያጋልጥ ነው። ሰዓቱ ከንጋቱ 10 ሰዓት መሆኑን ያሳያል። የምስራቁ አድማስ ደግሞ ንጋት መምጣቱን ለማብሰር ፈጋ እያለ ነው። ያለንበት ቦታ እንደቆም ቆየን። የደጃዝማች 500 ዘቦችና የራስ እምሩ ተመሳሳይ ቁጥር ዘቦች በዙሪያችን አሉ። ሁለቱም የጦር አዛዦች ለረጅም ጊዜ በዝምታ ቆመው ነበር። አያሌው ቀና ብለው የለም፣ አሁን በዚህ በጋራው አካባቢ የሚገኝ ዋሻ መፈለግ አለብን አሉ። ይህንንም ቢሆን አስቀድመው አስበውበትና አቅደውት ነበር። ያለምንም ችግር ዋሻውን አገኙ። ግን መጠኑ ትንሽ ሆነ። ቢበዛ 20 ሰዎች ብቻ ነው ሊያስጠልል የሚችለው። ስለዚህ ወታደሮቹ ተበታትነው ከዛፎች ስር ወይም ከድንጋዮች ጀርባ መጠለያ እንዲፈልጉ ታዘዙ። የዋሻው መግቢያ ወደ ደቡብ አቅጣጫ ነበር። ፈልገን የምስራቁን አቅጣጫ አገኘን። ቦታው የጋራው አናት ላይ ሆኖ በትላልቅ ድንጋዮች የተከበበ ነበር። ከዚህ ሆኖ አንድ ሰው ሳይታይ ሰለፋሃን ማየት ይችላል። ከጋራው ወደ ታች ግማሽ ኪሎ ሜትር ስፋት ያለው ሜዳ አለ። ትንሽ ወንዝ በዘንባባ ዛፎች ተሸፍኖ ከሜዳው በስተቀኝ በኩል ከምዕራብ ወደ ምስራቅ አቅጣጫ ይወርድና ከሌላ ከሰሜን ምስራቅ ከሚመጣ ወንዝ ጋር ይገናኛል። በቀጥታ ከፊት ለፊታችን የአቃቢ ሰዓት፣ የአዲ ሃይማኖት እና የሰለፍላሃ ጋራዎች ወደ ላይ ቆመዋል። የሰለፍላሃ ጋራ የአፍጋጋን ማለፊያ አልፎ በግራ በኩል እኛ ካለንበት ዝቅ ብሎ ነው የሚገኘው። ብርሃን እየጨመረ ሲሄድ ጣሊያኖች ያሉበትን ቦታ ማየት እንችል ነበር። የተቆፈሩ ግድቦች፣ መከላከያ ግንቦች የጋራ ወገብ ላይ በተራ ተሰርተውና ተዘጋጅተዋል። 30 ታንኮች ወደኛ ዞረው ዝቅ ብለው የሜዳው ጫፍ ላይ ቆመዋል። ተኩሱ ለረጅም ጊዜ ቆሞ ስለነበር የሚሰማ ድምፅ አልነበረም። በዚያች ውብ የንጋት ሰዓት ላይ ሁሉም ነገር ሰላም ይተነፍስ ነበር። ማዕበል ከመምጣቱ በፊት እንደሚሰፍነው ጸጥታ ነው። ፀሐይ ከመውጣቷ በፊት ማለቂያ የሌለው የሚመስል የጭነት መኪኖች ሰልፍ ከአክሱም በኩል እያጉረመረመና የአዋራ ጉም እያቦነነ ሲመጣ አየን። መኪኖቹ ግድቦቹ የተቆፈሩበት ቦታ ሲደርሱ ያቆሙና ወታደሮች ያለማቋረጥ ያራግፉ ነበር። ስርዓት ያለው አደረጃጀት ነበር። የጭነት መኪኖቹ እንዳመጣጣቸው ወዲያው ተመልሰው ይሄዳሉ። ወታደሮቹ ይሰበሰቡና በስርዓት በሰልፍ እየሆኑ ወደ ምድብ ቦታቸው ይሄዳሉ። አልፎ አልፎ ጩኸት ይሰማል። ሁሉም ነገር እንደ ሞተር መኪና ነው የሆነው። ያለምንም ውዥንብር በፍጥነት ነበር የሚካሄደው። ደጃዝማች ተመስጠዋል። የጠላትን እንቅስቃሴ ትንፋሻቸው የሚቆም እስከሚመስል ድረስ በከፍተኛ ትኩረት ሲከታተሉ ነበር። ፊታቸውን ሳያዞሩ እጄን ይዘው እስከሚያመኝ ድረስ ጨበጡኝ። አዎ እኔም በሚገባ ተረድቻቸዋለሁ። በተፈጥሯቸው የጦር አዛዥ የሆኑ እኚህ ሰው በቅናት ይንገበገቡ ነበር። እንደዚህ አይነት የተደራጀ ጦር የመምራት አጋጣሚ አልነበራቸውም። ቢሆንም አኖሮ ለንጉሱም ሆነ ለአባት አገራቸው ችሎታቸውን ያሳዩ ነበር። በተቃራኒው ያልተደራጁና ያልሰለጠኑ ሰዎችን መምራት ነበረባቸው። እነዚህ ወታደሮች ደግሞ እግራቸው ላይ እንደ ጭነት ነበሩ። ከዚህ በተጨማሪ ደግሞ ትልቁ ሸክም አገሩን ከፍቷል ተብለው መጠርጠራቸው ነው። በመሃሉ ጣሊያኖቹ በዘንባባ ዛፎች ውስጥ በወንዙ አካባቢ የእኛ ግንባር ጦር ተደብቆ ባለበት ቦታ እንቅስቃሴ ያዩ ይመስላሉ። ሁሉም ታንኮች አውቶማቲክ መሳሪያቸውን መተኮስ ጀመሩ። ወደ 40 የሚሆን ፈጣን እሩምታ ተኩስ እኛ ወዳለንበት ጋራ ዳገት ተተኮሰ። ማዕበሉ ጀመረ። ገና ቃል ሳንተነፍስ ከኛ መጠለያ ፊት ለፊት ብዛት ያለው ፍንዳታ ጀመረ። የሚያስነሳው ጠጠርና አዋራም እንደ ዝናብ ላያችን ላይ ይወርድ ጀመር። ቡም ቡም ከኛ መድፎች የመጣ ድምፅ ነበር። ሁለቱ በደንብ የተነጣጠሩ ተኩሶች ስለነበሩ እያንዳንዳቸው ታንክ ሰባበሩ። ቀጥሎም ፈጠን ያለ አጸፋ አጠገብ በነበሩ 10 ቦታዎች ተሰማ። በሚያስፈራ ጩኸት በመቶዎች የሚቆጠሩ የፊታውራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከእጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ሥራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጠላት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ 10,000 ከሚሆኑት ጠመንጃዎች የሚመጣው የተኩስ ድምፅ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት እርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምፅ አየሩን ሞላው። በእያንዳንዱ ወደ እኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘልዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምዝ ነበር። አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍስ አጥፊ ወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የእኛ መድፎች ያሉበት ቦታም ታውቋል። በእርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚህ ሲሆን ወጥተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበር። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጧቱ 3 ሰዓት ሲሆን የኛ መርፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈልግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተክሱ በተክሱ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ የታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ግድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.